Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ በዛሬ ምሽት ስርጭታችን።
ከዚህ ውጪ የእኛ ቴሌኮሙኒኬሽን ሲስተም ቴክኒካሊ የማይቆጣጠረውን መሳሪያ ይዤ ልግባ ማለት ላስተዳድርህ ማለት ነው ብለህ ለምን ጥያቄ የለውም?
አምባሳደር ዲና ሙፍቲ ናቸው። ምርጫን በመታዘብ ጉዳይ ከአውሮፓ ህብረት ጋር የተፈጠረውን አለመግባባት በተመለከተ በተዘጋጀው ዘገባ ሙሉ ሀሳባቸው ይደመጣል።
ሴት ስለሆንሽ ብቻ ማህበራዊ ኢሹዎችን አንቺ እንደምትሰሪ በበላይነት አሳይነው ስትደረጊ፣ ሴት ስለሆንሽ ብቻ ማህበራዊ ጉዳይ ላይ ጎበዝ እንደሆንሽ ይታሰባል። ፖለቲካውና የምጣኔ ሀብት ዘገባው ለሌሎቹ ለወንድ ባልደረቦችሽ ይሄዳል።
የአሻም ቴሌቪዥን ረዳት አዘጋጅ የሆነችውን ካሳይ ዳምጤን የሰማናት ሴት ጋዜጠኞች ስለሚገጥሟቸው ችግሮችና ተያያዥ ጉዳዮች በምሽቱ ትነግረናለች። ተጨማሪ ዘገባዎች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ የድምፅ ቅንብሩን ያከናውናል። ከሁሉም በፊት ኤደን በቀለ አጫጭር የዓለም ዜናዎችን በመቀጠል ታሰማናለች።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናምሽታችኋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የተባበሩት አረብ ኤሚሬቶች አልጋ ወራሽ ልዑል መሐመድ ቢን ዛይድ አልናህያን በስልክ በማነጋገር ዩናይትድ ስቴትስና የተባበሩት አረብ ኤሚሬቶች ያላቸውን ረዥም ጊዜ ያስቆጠረ አጋርነት በድጋሚ አረጋገጡ። ትላንትና ከዋይት ሀውስ የወጣው መግለጫ እንዳመለከተው ፕሬዚዳንት ጆ ባይደን በቅርቡ ስለሚከበረው የሀገራቸው 50ኛው የነጻነት መታሰቢያ በዓል ልዑል አልጋ ወራሹን እንኳን ደስ ያለው ያሏቸው ሲሆን ሁለቱ ሀገራቶች በጠፈር በአየር ንብረት መከላከያና ጸጥታን በመሳሰሉ ጉዳዮች በትብብር ስላከናወኗቸው ስራዎች ተወያይተዋል። አፍጋኒስታን እንዲሁም ኢራን በኒውክሌር መርሃ ግብሯ ያደነቀችውን ስጋት ያለውን ክልላዊ አድማስ ጨምሮ የተነጋገሩባቸው ጉዳዮች ሲሆኑ በመካከለኛው ምስራቅ ውጥረቶች እንዲረግቡና ሰላም እንዲሰፍን ሁለቱ ሀገራቶች በጋራ ስለሚያደርጉት ጥረትም ማንሳታቸውን የዋይት ሀውሱ መግለጫ አመላክቷል። በዚያ ረገድ በተባበሩት አረብ ኤሚሬቶችና እስራኤል መካከል ግንኙነት መመስረቱ ያለውን ስትራቴጂያዊ ጠቀሜታ ያሰመሩበት የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ግንኙነታቸው እንዲጠናከርና እንዲስፋፋ ሙሉ ድጋፋቸውን እንዳረጋገጡላቸው መግለጫው አክሏል። ፕሬዚዳንት ጆ ባይደንና የኤሚሬትሱ አልጋ ወራሽ በዚህ የስልክ ውይይታቸው የኢትዮጵያ ትግራይ ክልል ያሉትን ሰብአዊ ቀውሶችን ጨምሮ ለግጭቶች መፍትሄ መፈለግን ቅድሚያ ሰጥተው እንደሚሰሩበት መስማማታቸውን ዋይት ሀውስ ጨምሮ አስታውቋል። ፌስቡክ ኩባንያ የቀድሞው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የፌስቡክና ኢንስታግራም ገጾቻቸውን ይዘቶች ወይም መልእክቶችን እንዳያስቀምጡ ላልተወሰነ ጊዜ የጣለባቸውን እገዳ የኩባንያው የቁጥጥር ቦርድ አጸደቀው። ነጻ አካል እንደሆነ የሚነገረው ይሄ ቦርድ የህግ ምሁራን፣ የሰብአዊ መብት አዋቂዎችና ጋዜጠኞችን ጨምረው 20 የሚሆኑ አባላት ያሉት መሆኑም ተገልጿል። የቦርዱ 5 አባላት ያሉበት ኮሚቴ ያሳለፈውን ውሳኔ በአብላጫ አባላቱ መጽደቅ ያለበት መሆኑና ከጸደቀ እርምጃው ህግ የሚተላለፍ እስካልሆነ ድረስ ኩባንያው የቦርዱን ውሳኔ ተግባራዊ የማድረግ ግዴታ እንዳለበትም ተገልጿል። የፌስቡክ የቁጥጥር ቦርድ ተልእኮ በኢንተርኔት መገናኛ መረብ ላይ ከሚወጡ ይዘቶች የትኞቹ መወገድ አለባቸው፣ የትኞቹ መነካት የለባቸውም፣ ምክንያት ውስጥ በሚል ለሚነሱ እጅግ ከባድ የሆኑ የኢንተርኔት የሀሳብ በመግለጽ መብት ጋር ተያያዥ ለሆኑ አንዳንድ ጥያቄዎች መልስ መስጠት መሆኑ ይነገራል። ፌስቡክ የቀድሞውን የዩናይትድ ስቴትስ ፕሬዚዳንት ያገዳቸው እንደ አውሮፓውያን አቆጣጠር ጥር 6 ቀን የዩናይትድ ስቴትስ ምክር ቤት አባላት የፕሬዝዳንታዊ ምርጫውን ውጤት ማረጋገጫ ለመስጠት ጉባኤ ላይ ሳሉ የእሳቸው ደጋፊዎች ምክር ቤቱን ወረው ጥቃት መፈጸማቸውን ተከትሎ እንደነበር ይታወሳል። በወቅቱ ደጋፊዎቻቸው ጥቃቱን በማድረስ ላይ ሳሉ ፕሬዝዳንቱ በፕሬዝዳንታዊ ምርጫው የተሰጠው ድምጽ ተሰርቋል የሚለውን የሐሰት ውንጀላቸውን በተከታታይ በማህበራዊ መገናኛ ገጻቸው ላይ ካወጡ በኋላ ኩባንያው እንዲታገዱ ውሳኔ ሰጥቷል። የዩናይትድ ስቴትስ ፕሬዝዳንት ኮቪድ-19 ክትባትን በተመለከተ አዲስ ሀገራዊ ግብ ይፋ አደረጉ። ፕሬዝዳንት ጆ ባይደን 70% የሚሆነው የሀገሪቱ ዜጎች በጎርጎሮሳውያን አቆጣጠር ሐምሌ 4 ቀን ከሚከበረው የሀገሪቱ የነጻነት በዓል በፊት እንዲከተቡም ጥሪ አቅርበዋል። በተጨማሪም የባይደን የምግብና የመድኃኒት አስተዳደር ተቋም ከፈቀደ እድሜያቸው ከ12 እስከ 15 የሚሆኑ ተማሪዎች ሁለት ዙር የፋይዘር ክትባት በአስቸኳይ ለመስጠት መንግስት ዝግጁ መሆኑንም አስታውቋል። ይህ ፍቃድ እስከሚቀጥለው ሳምንት ድረስም እንደሚገኝ ይጠበቃል። በተያያዘ ዜና ፋይዘር የተሰኘው የክትባት አምራች ኩባንያ ከሁለት እስከ 11 ዓመት ዕድሜ ያላቸው ህጻናትን መከተብ ይችል ዘንድ የድንገተኛ አገልግሎት ፍቃድ ለማግኘት የምግብና የመድኃኒት አስተዳደርን እንደሚጠይቅ በትላንትናው ዕለት አስታውቋል። አድማጮች፣ ለምሽቱ ያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምፅ የሚሰማ ልዩ የወጣቶች መርሃ ግብር ነው። ወደ ቀዳሚው ዘገባ እንሻገር። የአውሮፓ ህብረት የምርጫ ታዛቢ ቡድን የታዛቢነት ሚናውን የሰረዘው የኢትዮጵያን ሉዓላዊነት የሚጻረሩ ደህንነቷንም አደጋ ላይ የሚጥሉ ቴክኖሎጂዎችና አሰራሮችን እንዳይጠቀም በመከልከሉ መሆኑን አምባሳደር ዲና ሙፍቲ ተናግረዋል። መስፍን አራጌ የምሁራን አስተያየት የተካተተበትን ዘገባ በመቀጠል ያሰማናል።
ትናንት አምባሳደር ዲና ሙፍቲ ለጋዜጠኞች በሰጡት መግለጫ እንዳስታወቁት የአውሮፓ ህብረት የምርጫ ታዛቢ ቡድን በታዛቢነት ሀገር ውስጥ ለመግባት ያቀረባቸው ቅድመ ሁኔታዎች የኢትዮጵያን ሉዓላዊነት የሚጻረሩ ነፃነቷን የሚዳፈሩ ሰላሟን አደጋ ላይ የሚጥሉ ናቸው። ታዛቢ ቡድኑ ወደ ሀገር ውስጥ ለመግባት የነበረውን ውሳኔ ሰረዘው እንደ አምባሳደሩ መሰረታዊ ባሏቸው ሁለት ጭብጦች ከኢትዮጵያ መንግስት ጋር ስምምነት ባለመፈጠሩ ነው።
አንደኛው ቪሳሳት የሚባል መሳሪያ ከኢትዮጵያ የኮሚኒኬሽን ቴክኖሎጂ ውጭ ይዤ ካልገባው የሚል የስድስተኛ ምርጫ ነው። ከዚህ በፊትም በተደረጉት ምርጫዎች እንዲህ አይነት ጥያቄ ከታዛቢዎች ቀርቦ አያውቅም።
የምርጫ ታዛቢዎች የሚሄዱባቸው ቦታዎች በሙሉ በብሔራዊ የቴሌኮሙኒኬሽን ቴክኖሎጂ ስርዓት ተደራሽ በመሆናቸው እሱን መጠቀም እየቻሉ ሌላ ሀሳብ ይዘው መቅረባቸው አግባብ እንዳልሆነ ነው አምባሳደር ዲና ያብራሩት።
ከዚህ ውጪ የእኛ ቴሌኮሙኒኬሽን ሲስተም ቴክኒካሊ የማይቆጣጠረውን መሳሪያ ይዤ ልግባ ማለት ላስተዳድርህ ማለት ነው። ሌላ ምንም ጥያቄ የለውም። ፐርፐዙም አይታወቁም። ለምን ፐርፐዝ እንደሆነ ለምርጫ መታዘብ ከሆነ ሴኩሪቲ ሴፍ ነው። አክሴሲቢሊቲ ይኖራል። ቴሌኮሙኒኬሽን ይኖራል። ኑና ኢዩ ተብሏል።
በሌላ በኩል አውሮፓን ጨምሮ በየትኛውም ሀገር ያልታየ የምርጫ ውጤት እወጃ ላይ ጣልቃ የመግባት ፍላጎት ተንጸባርቋል። እንደ አምባሳደሩ
የምርጫን ውጤት ሰርቲፋይ የሚያደርገው መግለጫ የሚሰጠው ስለ ምርጫ ሂደት ውጤቱን የምርጫ ኮሚሽን ነው። ምርጫ ኮሚሽን ኢንዲፐንደንት ነው። የምርጫ ኮሚሽን መግለጫ ከመስጠቱ በፊት እኔ መግለጫ ይሰጣለሁ ነው ያለው። ስለ ምርጫ ይህን አትችልም። ሲጀመር ምርጫችንን ሰርቲፋይ የሚያደርግልን በዋናነት ኢትዮጵያ ህዝብ ነው። ቀጥሎ የኢትዮጵያ ምርጫ ኮሚሽን እዚህ ተቋቋመ። እኔ ያልፈቀድኩት ምርጫ አይሆንም ነው። በዚህ ምክንያት ነው በፊት እመጣለሁ ብሎ የጠየቀው እሱ፣ ቡድን አደራጅቻለሁ ተብሎ የጠየቀው እሱ። አንድ በመጨረሻ በዚህ በዛም አድርጎ እነዚህን ሁለት ኮንዲሽኖችን በማስቀመጥ ነው አልመጣም ያለው። ይህን እንግዲህ በራሱ የሚተማመን ሀገር፣ ነጻ ሀገር፣ አንተ ቤት ውስጥ ገብቼ መደብ ላይ ትተኛለህ፣ አልጋ ስር ትተኛለህ፣ ወንበር ላይ ቁጭ ብለህ ታድራለህ የሚል ኃይል የሚፈቅድ ሀገር እና መንግስት ሊኖር አይችልም በዓለም ላይ ቅኝ ተገዢ ካልሆነ በስተቀር።
በወልዲያ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር የሆኑት መኳንን ተስፋው የምርጫውን መካሄድ አይደግፉም።
እንግዲህ ምርጫ ሲታሰብ ብዙ መሟላት ያለባቸው ነገሮች ነበሩ። በተለይ የህዝብ ደህንነት አደጋ የማይወድቅበት፣ የሀገር አንድነት አደጋ ላይ የማይወድቅበት መሆኑን ተረጋግጦ ወደ ምርጫ መገባት ነበረበት። በአጠቃላይ በመንግስት ውሳኔ፣ በመንግስት ፍላጎት ወደዚያ መገባቱ አግባብ አልነበርም የሚል እምነት አለኝ።
ምርጫው ከነ ችግሩ ይካሄድ ከተባለም የአውሮፓ ህብረት ከምርጫ ታዛቢነቱ መውጣቱ በምርጫው ላይ አሉታዊ ተጽዕኖ ያሳድራል ነው የሚሉት።
በትክክል ምርጫውን ያለ ታዛቢ ያለ ማንም እገዛ ማድረግ ይቻላል ወይ ብለህ ስታስብ ተቋማት ደካማ እስከሆኑ ድረስ ማድረግ ይቻላል የሚል እምነት የለኝም። እነሱ ባሉበት እንኳ እንግዲህ የተደረጉት አምስት ምርጫዎች ምን ያክል ሳንካ እንዳለባቸው፣ ችግር እንዳለባቸው፣ ምን ያክል የህዝብ አመኔታ ችግር እንዳለባቸው ይታወቃል። እና ከዚህ አንጻር ስታየው የአውሮፓ ህብረትም ሆነ ሌሎች ታዛቢ ጠንካራ የሚባሉ ታዛቢ አካላት እና ደጋፊዎች አለመኖራቸው የምርጫው ውጤታማነት ላይ የሚያደርሰው ተጽዕኖ ከፍተኛ ነው ብዬ አስባለሁኝ።
ከዚህ በተጨማሪ አውሮፓውያኑ ኢትዮጵያ በኢኮኖሚ እንዳትደገፍና በብድር ተጠቃሚ እንዳትሆን እጃቸውን ሊሰነዝሩ ይችላሉ የሚል ስጋት አላቸው። የአውሮፓ ህብረት የምርጫ ታዛቢ ቡድን መጣም ቀረም በምርጫው ተአማኒነት ላይ የሚያክለው ወይም የሚቀንሰው ነገር የለም የሚሉት ደግሞ በወልዲያ ዩኒቨርሲቲ የታሪክና ቅርስ አስተዳደር መምህሩ ተስፋ የተሾመ ናቸው።
ከኢኮኖሚያዊ ትስስር ወይም ግንኙነት አንጻር ካየ ነው ምናልባት ልንጎዳ እንችላለን። ይህን ያልኩበት ምክንያት ምንድን ነው? አውሮፓውያኖች በሀገራቸው ውስጥ የራሳቸውን ምርጫ ሲያካሄዱ ከአፍሪካ ሀገራት ሄዶ የእነሱ ምርጫ የሚታዘብ አካል እንዳለመኖሩ እነሱ የኛን ባይታዘቡም ያን ያክል የሚያመጣው ችግር ኖረ ብዬ አላስብም። በተቃራኒው ግን አህጉሪቱን የሚያስተዳድረው የአፍሪካ ህብረት ይህንን ምርጫ ሊታዘብ እና አስፈላጊውን ሰው መድቦ በቅርቡ ሊከታተሉ ይችላል የሚል እምነት አለ።
በሌላ በኩል የምርጫ ታዛቢ ቡድኑ መግለጫ የሀገረ መንግስቱን ህላዌ የሚገዳደር መሆን አልነበረበትም የሚል አቋም አላቸው። መኳንንት ተስፋው
የሀገሪቱ መንግስት ምንም አይነት አቋም ይኖረው ምን አምባገነንም ይሁን ዲሞክራሲያዊ መንግስት የሀገሪቱ መንግስት ጋብዞ እገዛ በሚያስፈልገው ረገድ ጠይቆት እስከመጣ ድረስ በዚያ ልክ ራሱን አስተካክሎ መግባት አለበት ብዬ አስባለሁ። ከዚያ ውጭ ግን ከመንግስት እውቅናና መንግስት እንዲያደርግለት ከፈቀደ ውጭ ከተስማሙበት ውጭ ሌላ ጥያቄ ማቅረባቸው አግባብ ነው ብዬ አላስብም።
ከዚህ አንጻር ይላሉ ምሁሩ፣ የምርጫ ታዛቢ ቡድኑ ያሳለፈው ውሳኔ የአውሮፓ ህብረት ቀደም ሲል ያራምደው የነበረውን አድሏዊነት ያስቀጠለበት ነው በማለት ይገልጻሉ።
የአውሮፓ ህብረት ትንሽ ግራ የሚያጋባ አቋም ነው ያላቸው። አሁን ወያኔ በነበረበት ዘመን በተለይ ታስታውስ ከሆነ 1997 ዓ.ም በነበረው ምርጫ መጥተው ታዝበው ነበር እና የዚያን ሰዓት የነበረው አቋም መንግስትን የመቃወም አቋም ነበራቸው። ነገር ግን በኋላ ህወሓቶች መንግስት በነበሩበት ዘመን የሰሩት ፕሮፓጋንዳ የፈጠሩት ሪሌሽንሽፕ አውሮፓ ህብረት ላይ በተለይ በአሁኑ ደግሞ የለውጥ አመራር ነኝ በሚለው ላይ ጥርጣሬ እንዲኖረው አስተዋጽኦ አበርክቷል ብዬ አስባለሁኝ። ህወሓት ከዚህ ከሀገር ውስጥ መንግስትነቱ ቢወርድም በውጭ ግንኙነቱ እስካሁን አልወደቀም እና የእሱ ተጽዕኖ የተወሰነ መልኩ ይኖረዋል ብዬ አስባለሁ። ያ ማለት ግን ሙሉ ለሙሉ የአውሮፓ ህብረት በህወሓት ተጽዕኖ ስር ሆኖ ማለት አይደለም።
የምርጫ ታዛቢ ቡድኑን ከፍተኛ ልዑክ ጆሴፍ ቦሬልን ዋቢ አድርገው የወጡ ዘገባዎች እንደሚያመለክቱት ከኢትዮጵያ መንግስት ጋር ቁልፍ በሆኑ መስፈርቶች መስማማት ባለመቻሉ ለምርጫ ታዛቢነት ወደ ኢትዮጵያ የሚያደርጉት ጉዞ መሰረዙን ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ የውጭ ታዛቢዎች በምርጫ ታዛቢነት መገኘታቸው የምርጫውን ሂደት ቢያጠናክረውም ከምርጫው ተአማኒነት አንጻር ግን መሰረታዊም አስፈላጊም እንዳልሆነ ጠቅሷል። እናም መንግስት መጪው ምርጫ ነጻ፣ ፍትሃዊና ዴሞክራሲያዊ ሆኖ እንዲጠናቀቅ ትኩረት ሰጥቶ ይሰራል ብሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለቀደመ ዘገባው አመሰግናለሁ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽም የሚደመጥ ልዩ መርሃ ግብር ነው። ኮሮና ቫይረስና የፖለቲካ አለመረጋጋት ከፍተኛ ውጥረት የከተቱት የኢትዮጵያ መገናኛ ብዙሃን ውስጥ የሚሰሩ ጋዜጠኞች ከሚደርስባቸው ጫና በተጨማሪ ሴት ጋዜጠኞች በስራ ቦታቸው መድሎ፣ ለኃላፊነት አለመታጨት፣ የጾታ ትንኮሳና በተለይ ደግሞ ከቅርብ ጊዜ ወዲህ በተለያዩ የማህበራዊ ሚዲያዎች አማካኝነት ጾታቸውን መሰረት ያደረገ ጥቃት እንደሚደርስባቸው ይናገራሉ። ስመኝሽ የቆየ ሴት ጋዜጠኞች በስራቸው ውስጥ የሚገጥማቸውን ዘርፈ ብዙ ችግሮች እንዴት ይቋቋሟቸዋል ስትል በአሻም ቲቪ ረዳት አዘጋጅ ሆነችው ካሳይ ዳምጤ ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
ካሳይ ዳምጤ ይባላለሁ። በአሻም ቴሌቪዥን ነው የምሰራው። ረዳት አዘጋጅ ነው።
ምን ያክል ጊዜ በጋዜጠኝነት ሰርተሻል?
5 ዓመት ተኩል አካባቢ በጋዜጠኝነት ሰርቻለሁ። መጀመሪያ ስራዬን የጀመርኩት በህትመት ሚዲያ እና ዌብሳይት ላይ ነበር። ከዛ በመቀጠል የተዘጋው ቴሌቪዥን ኤኔን ቴሌቪዥን ላይ ከጀማሪ ሪፖርተር ተነስቼ ሪፖርተር ከደረስ በኋላ ተዘጋ። ከዛ በመቀጠል አህዱ ሬዲዮ ነበር የሰራሁት። አህዱ ሬዲዮ 1 ዓመት ከ6 ወር ያህል ከሰራው በኋላ አሁን እየሰራው በሚገኝበት አሻም ቴሌቪዥን ረዳት አዘጋጅ ሆኜ እየሰራው እገኛለሁ።
ያለፈው 1 ዓመት ያው በወረርሽኙ ምክንያት በኢትዮጵያ ውስጥ ለምትሰሩ ጋዜጠኞች ምን ይመስል ነበር ይሄ ጊዜ?
ባለፈው ዓመት መጋቢት 4 ላይ ኮሮና ቫይረስ ሲገባ ሁሉም መገናኛ ብዙሃን ወሬ ሁሉ ስለ ቫይረሱ ነበር። ስለ ቫይረሱ የግንዛቤ ማስጨበጫ መረጃዎችን መስጠት፣ እንዴት መከላከል ይቻላል፣ የሌሎች ሀገራትንም ተሞክሮ እየጠቀስን የቫይረሱ ስርጭት ከፍ የሚል ከሆነ ጦሱ ከባድ ስለመሆኑ ሰፊ ጊዜና ሽፋን እየሰጠነው ነበር። ምን ያህል በኃላፊነት ሰሩ የሚለው ጥናት የሚያስፈልገው ቢሆንም ከአንድ ወገን ብቻ የሚሰሙ ድምፆችን ነው። በተለይ ቫይረሱም ላይ ቢሆን መንግስት በራሱ የሚያወጣቸው መረጃዎች ብቻ እንጂ ገለልተኛ የሆኑ ተንታኞች ወይም ኤክስፐርቶች ጫናዎችንም አስቀድሞ የመተንተን የመጠቆም መንግስት ትኩረት ሊሰጥባቸው የሚገባ ጉዳዮችን ከወዲሁ የመጠቆም ነገር አልነበረም።
ያ እንዳይሆን አስቸጋሪ የሚያደርገው ነገር ምን ነበር? ለምሳሌ መረጃ የማግኘት ችግር ነበር?
አዎ፣ የመጀመሪያ ችግር የሚመስለኝ ሚዲያው በራሱ በእግሩ የቆመ አይደለም። የመንግስት ወይም የህዝብ የምታያቸው መገናኛ ብዙሃን በአንድ ጎን አሉ፣ በሌላ ጎን ደግሞ በገንዘብ እጥረት የሚሰቃዩ የግል የሚባሉ መገናኛ ብዙሃን አሉ። እና የመንግስት መገናኛ ብዙሃን ከመንግስት አፍ ነው ሁሉን ነገር መስማት የሚፈልጉት። ስለዚህ ጋዜጠኞች በመንግስት ሳይድ ብቻ ያለውን ነገር ተከትሎ የመዘገብ ነገር አለ። የግል መገናኛ ብዙሃን ግን ባለሙያዎችን ለማናገር የእነሱን ሀሳብ ኤክስፐርትስ ኦፒኒየን ፈልጎ የመሄድ ነገር አለ። ነገር ግን ተንታኝ ወይም ባለሙያ የምንላቸው ሰዎች አስተያየታቸውን ለማጋራት የመፍራት ነገር አለ። ጋዜጠኛውም ቸልተኛ መሆንና ፍርሃትም ያደረበት ነበር። በጣም ነገሮቹ በተለያየ አንግል ስታያቸው በጣም በብዙ ችግሮች ተወጥሮ ነበር፣ ሚዲያውም ጋዜጠኛውም ማለት ትችያለሽ።
እንግዲህ ሌላ ከወረርሽኙ ጎን ለጎን ኢትዮጵያ ውስጥ የፖለቲካ አለመረጋጋቱ በከፍተኛ ሁኔታ እየተባባሰ የሄደበት ጊዜ ነው። ይሄ ጊዜ ደግሞ ጋዜጠኞች መረጃዎች በሚፈለጉበት ቦታ እንዲደርሱ የሚያደርጉበት ጊዜ ነው። በኢትዮጵያ ውስጥ ሚዲያው በዚህ ረገድ ኃላፊነቱን ተወጥቷል ብለሽ ትያለሽ?
በጣም ውስብስብ ይመስለኛል ይህን ጥያቄ ለመመለስ በተለያየ መንገድ ከፍለው ይሻላል። ለምሳሌ የመንግስት ወይም የህዝብ የሚባሉ መገናኛ ብዙሀን በአንድ ጎን ባደርግ፣ እንደናንተ አይነት የውጭ ሚዲያዎችን በአንድ ባደርግ እና በሌላ ጎን ደግሞ የግል መገናኛ ብዙሀን ባደርግ ይገልጸዋል ብዬ ሰለማስ ነው። ለምሳሌ የመንግስት መገናኛ ብዙሀን መንግስት እንዲነገር የሚፈልገውን ብቻ ይዘው ህዝቡን አለማስቀደም ነገር ይታይባቸዋል። በአማርኛ አገልግሎት ወይም በሌሎች የሀገሪቱ ቋንቋዎች አገልግሎት የሚሰጡ የውጭ መገናኛ ብዙሀን ደግሞ እነሱ የተሻለ ለመረጃዎችም ቅርበት ስላላቸው የመንግስት የስራ ኃላፊዎችም ለእነዚህ መገናኛ ብዙሀን መረጃ መስጠት ይሻላቸዋል። ለሌላ ለሀገር ውስጥ ከመስጠት ይልቅ ለውጭ መገናኛ ብዙሀን መረጃ መስጠት ይፈልጋሉ። የግል ሚዲያዎቹ ደግሞ አንደኛ ነገር የሪሶርስ እጥረት አለባቸው፣ የፋይል እጥረት አለባቸው፣ የገንዘብ እጥረት አለባቸው፣ የማቴሪያል እጥረት አለባቸው። በዚህ መሀል ሆኖ ግን ግጭቶችም ሲነሱ፣ አለመረጋጋቶችም ሲነሱ መረጃዎችን ለህብረተሰቡ ለማድረስ ይሯሯጣሉ ባላቸው በተሻላቸው አቅም። ነገር ግን ሚዛናዊ ለማድረግና ከመንግስት ሳይድ ያለውን መረጃ ለመፈልገን ስንሄድ ደግሞ በጣም እንቸገራለን። በተለይ ይሄን አንድ አመት ብንመለከት እንኳ በጣም በጣም ከባድ ነው። ጋዜጠኞች እንደሆነን እዚህ ጉዳይ ላይ እንደዚህ አይነት መረጃ ፈልገን ነው፣ ወቅታዊ ነገሩ ምንድን ያለው እያን ስንጠይቅ ስብሰባ ላይ ነኝ፣ አሁን አይመቸኝም፣ በዚህ ሰዓት ደውይ እያሉ መረጃ ከመስጠት ማፈግፈግ፣ ፈቃደኛ ለመሆን ነገር በጣም ይስተዋላል። የመንግስት ኮሚኒኬሽን ከፈረሰ በኋላ በተለይ የመረጃ አክሰሱ የተባባሰበት ይመስለኛል። እኔ በግሌ
ከመረጃ ማግኘት ችግር በተጨማሪ አሁን ከነገርሽው ውጪ ሌሎች የሚታዩ አይነት አፈናዎች ወይም የደህንነት ስጋቶች አሉ ወይ ጋዜጠኞች ላይ?
አዎ፣ ከዚህ በፊት እንግዲህ መንግስትን ነበር ጋዜጠኛውም ሚዲያውም የሚፈራው። በዚህም ፍራቻ ራሱን ሴንሰር እንዲያደርግ የሚደረገው መንግስትን ፍራቻ ነበር። አሁን ግን ከሀገሪቱ ወቅታዊ ሁኔታ ጋር በተያያዘ ብሔርተኝነት ጥግ በመሄዱ እና የማህበራዊ ሚዲያ አጠቃቀማችንም ፈር የለቀቀ መሆን ሌላ ስጋት ለጋዜጠኛውም ለሚዲያውም ያመጣ ይመስለኛል። ይህም የደቦ ፍርድ መፍረድ ለምሳሌ ሁሉም የራሱን ጥግ ይዛል። ጋዜጠኛ ደግሞ የትኛውንም አይወክንም፣ ሃይማኖቱንም፣ ብሔሩንም፣ የተወለደበት አካባቢውን፣ ቤተሰቡን፣ ሁሉን ነገር ወደ ጎን ጥሎ መሀል ላይ ሆኖ ሁለቱንም ሳይድ ለመስራት አይፈልገው። ግን አሁን ላይ ብሔርተኝነት ጥግ በመድረሱ ሁሉም ወደ ራሱ ሄጄ የአንድ ብሔር ወይም የአንድ አካባቢ ጉዳይ እንድዘግብ፣ ሌላኛውም የራሱን ጥግ ሄጄ እንደዚህ ተደርጋል እንደዚህ ሆናል ብዬ እንድዘግብ ነው የሚፈልገው። በጣም የብሔሩ ጽንፍ መርገጥ ለጋዜጠኛው ሁሉ ፎቶውና የሰራው ስራ፣ አካባቢው፣ ስልክ ቁጥሩ፣ የት አካባቢ እንደሚኖር ባገኛችሁት ቦታ እንዲያድርጉት እንዲፍጠሩት፣ ከዚህ በፊት ይህን ሰርቷል እንዲህ ሲያደርግ ነበር እየተባለ በማህበራዊ ትስስር ገጾች የግል መረጃዎች ሁሉ ይወጣሉ እና ለደህንነት ሁሉ የሚያሰጋበት ጊዜ አለ። ደፍሮ መስራት ሁሉ አንዳንዴ በጣም ይከብዳል።
እስኪ ደግሞ አሁን ሴቶችን ለብቻ ለይተን እኔ በእነዚህ ባነሳናቸው ፈታኝ የሙያ ወቅቶች ውስጥ በተለይ ደግሞ ሴት ጋዜጠኞችን የበለጠ የሚጋፈጡት ችግር አለ ወይ?
ለመረጃ በመፈለግ ወይም ቃለ መጠይቅ በመፈለግ ሶርሶቻችን ጋር፣ የመንግስት ባለስልጣናት ጋር ስንደውል ሴት ስለሆን በጣም ቻሌንጅ የሚያደርግ ጥያቄ አጠይቅም ተብሎ መታሰብ ነገር አለ። እንዲሁም ፕሬስ ኮንፈረንስ ላይ ጥያቄ ስትጠይቂ ሴት ከሆንሽ ያንቺን ጥያቄ መናቅ ማጣጣል ነገር አለ። ከዛ ባለፈ ሴት ስለሆንሽ ብቻ ማህበራዊ ኢሹዎችን አንቺ እንደምትሰሪ በበላይነት አሳይነው ስትደረጊ ሴት ስለሆንሽ ብቻ ማህበራዊ ጉዳይ ላይ ጎበዝ እንደሆንሽ ይታሰባል። ፖለቲካውና የምጣኔ ሀብት ዘገባው ለሌሎቹ ለወንድ ባልደረቦች ይሄዳል። ከአዲስ አበባ ስትወጪ ክፍለ ሀገር ፊልድ እንደዚህ ስትወጪ ደግሞ ያለው ነገር ትንሽ የጋዜጠኝነት ካልቸሩም ትንሽ የተበላሸ የሚመስለኝ ሴት ስለሆንሽ ብቻ አብረሽ ክፍለ ሀገር ስለሄድሽ ብቻ ሌላ ነገር የመፈለግ ኢንአፕሮፕሪየት የሆነ ነገር መፈለግ ነገር አለ። በሙያ አጋሮቻችንም አለ እዛ በምናገኛቸውም የስራ ኃላፊዎችም እንደዚህ አይነት ነገር ይታያል።
በማህበራዊ ትስስር ሚዲያም ሊሆን ይችላል፣ በአካልም ሊሆን ይችላል። የተለያዩ ዛቻዎች፣ የጾታዊ ጥቃቶች በአፍም ሊሆን ይችላል፣ በጽሁፍም ሊሆን ይችላል፣ በአካልም ሊሆን ይችላል። ጥቃቶች የሚደርሱባቸው ሴት ጋዜጠኞች በተለያየ ጊዜ ሪፖርት ሲደረጉ እንሰማለን እና ይሄ ኢትዮጵያ ውስጥ እንደ አይነት ነገር ያጋጥም አንቺ አጋጥሞሽ ያውቃል? ለምሳሌ ፐርሰናሊ ወይም ጓደኞችም?
እኔ እስካሁን እንደዚህ አልገጠመኝም፣ ግን በተለይ በሶሻል ሚዲያ ጥቃቶች፣ መጥፎ ነገሮች፣ ስም መስጠት፣ በጣም የማይሆኑ ምስሎችን ፎቶሾፕን ሰርቶ የመለጠፍ ነገር አለ። በማህበራዊ ሚዲያ የሚደርስ ዘለፋ ወይም የቃላት ጥቃት በእኛ ሀገር እንትን አይባልም፣ እንደ ጥቃትም ስለማይቆጠር ብዙ ሰው ኖቲስ አያደርገውም። እኛ ሀገር ጥቃት ከተባለ ፊዚካሊ ማጥቃት ነው ወይ መደብደብ ወይ አሲድ መድፋት ወይ የሆነ ነገር ማድረግ ነው እንጂ ሶሻል ሚዲያ ላይ ፎቶሾፕ የተሰሩ ፎቶዎችን ወይም የግላዊ የሚባሉ ፎቶዎችን አውጥቶም መጥፎ ቃላት መናገር፣ ስድቦች፣ ያለችበትን ቦታ እንዲያድጓት እንዲፈጥሯት ቆንጆ ነች እያሉ የመናገሩ ነገር በጣም እየተለመደ ነው፣ ግን ደግሞ እንደ ጥቃት አይቆጠርም እኛ ጋር።
እንደው አንቺ በግልሽ ባሳለፍሽው የጋዜጠኝነት ህይወት ውስጥ በተለይ ደግሞ በእነዚህ አሁን በምናወራቸው ቅርብ ዓመታት ውስጥ ፈታኝ የምትይው ጊዜ ምን አይነት ነው?
በተለይ ለጋዜጠኛ በጣም ፈታኝ ወቅት ነው የምለው እኔ ይህን አንድ አመትን እና የአለፈው አመት በጣም በተለያዩ የሀገሪቱ አካባቢዎች ግጭቶች ነበሩ፣ ጥቃቶች ነበሩ። ማንነትን መሰረት ያደረጉ ጥቃቶች ናቸው፣ የሰብአዊ መብት ጥሰቶች ነበሩ። እነዚህን እንደ ሰው መጀመሪያ እንደ ሰው ነው የምናያቸው። በጣም ስለሚዘገንኑ በጣም ይሰማሻል፣ ግን ሚዛናዊ ሆነሽ መስራት አለብሽ። እሱንም መረጃውን ካገኘሽ ነው የምትሰሪው። ስራሽ ደግሞ ተጽዕኖ አለማምጣቱን ስታይ ደግሞ በጣም በጣም ይሰማል፣ ይከብዳል። ለጋዜጠኛ ደግሞ ትልቁ ነገር በስራው ያለው እርካታ ተጽዕኖ ማምጣቱ ነው እና በዚህ አንድ አመትና ሁለት አመት እንደዚህ አይነት ነገሮች በጣም ስለተበራከቱ በየዕለቱ መዘገብ እንኳን እነዚህም በጣም የሚዘገንን የሚከብድ ኢሞሽናል የሚጎዳ ነበር።
የኢትዮጵያ ሚዲያ ዛሬ ያለበት ችግሮች፣ ተግዳሮቶች ምን ይመስላሉ፣ እንዴትስ ልንወጣቸው እንችላለን በሚሉ ሀሳቦች ላይ ሀሳብሽን ስላካፈልሽን በጣም ነው የማመሰግነው ካሳይ።
እኔም አመሰግናለሁ።
የ57 ዓመቷ ኬንያዊቷ ጆይስ ካጎ ልጅ መውለድ ባለመቻሏ ምክንያት 3 ጊዜ ትዳሯ ፈርሷል። ይህም ብቸኛ እንድትሆንና ሕይወትን ለማሸነፍ በብቸኝነት እንድትታገል አስገድዷታል። ጆይስ ልጅ መውለድ እንደ አንድ መመዘኛ በሚወሰድበት ማህበረሰብ ውስጥ ልጅ ከሌላቸው ብዙ ሴቶች መካከል አንዷ ናት። የሩድ ኤልመንድሮፕን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች።
ኬንያዊቷ ጆይስ ካጎ ለቤተሰቦቿ ምግብ እንደምታበስል ነው ምግብ የምታበስለው። ነገር ግን ምግቡ ለቤተሰቦቿ ሳይሆን በታይካ ኬንያ ለሚገኘው የተሃድሶ ማዕከል ነው። ጆይስ 3 ጊዜ ብታገባም ልጅ መውለድ ባለመቻሏ ግን ትዳሯ ሊፈርስ ችሏል። ከመጨረሻ ባሏ ጋር የነበራት ትዳር ባለቤቷ ጥቃት እያደረሰባት በፍቺ ተጠናቋል።
ለ4 ዓመታት ያክል በትዳር ውስጥ ነበርኩ። ባለቤቴ መጠጣት ጀመረ። እቤት ሲመጣም ይመታኛል። እዚህ ምን ትሰሪያለሽ? ካንቺ የምትጠቀመው ምንም ነገር የለም ይለኛል።
እንደ የትኛውም የዓለም ክፍል ልጅ ባለመውለድና መካን በመሆን የሚፈጠር የማህበረሰብ እፍረት በኬንያ በአብዛኛው የሚያተኩረው ወደ ሴቷ ነው። ነገር ግን በጥቅሉ ማለት አይደለም። ዶክተር ኬርኪ አማንዋ የኬንያ የማህፀንና የጽንስ ማህበረሰብ አባል ናቸው።
Identified with the children that they have born. You are called mama so and so.
በማህበረሰባችን ውስጥ በአብዛኛው ወላጆች የሚጠሩት በወለዷቸው ልጆች ስም ነው። የእከሌ የእከሊት እናት ተብላ ነው የምትጠራው። ማማ ትባይና የእከሌ እናት ተብለሽ ትጠራያለሽ። ባባ ይባልና የእከሌና የእከሊት አባት። ባባ ማለት አባት ነው። ስለዚህ ልጅ ከሌለሽ ትገለያለሽ።
የኬንያ የጽንስና የማህፀን ማህበረሰብ ለእፍረቱ ምክንያት የሚሆነው በአብዛኛው ከአምስት ሚሊዮን በላይ በሚሆኑ አዋቂዎች ላይ የሚፈጠረው መካንነት የሚከሰተው በግብረ ስጋ ግንኙነት በሚተላለፍ ምርቀዛ ወይም ኢንፌክሽን አማካኝነት መሆኑ ነው ይላል። ኬንያዊቷ ኤዲዝ ሃዳዛ እንደሷ ሁሉ ልጅ የሌላቸውን ኬንያውያን ሴቶችን ለማገዝ እንደ አውሮፓውያን አቆጣጠር በ2017 ዓ.ም ዌቲንግ ውምብ ትረስት የተሰኘ ተቋም መስርታ የኑሮ ክህሎትና ከሁኔታዎች ጋር ራስን የማላመድ ክህሎትን ታስተምራለች።
So the first thing we strive to do is to just create a space where you are free to vent.
የመጀመሪያው የምናደርገው ነገር ስሜትሽን የምትተነፍሽበትና የምታወሪበት ቦታ መፍጠር ነው። ያለ ምንም ፍርድና ብየና እናዳምጥሻለን፣ እንድታለቅሽም እንፈቅዳለን። ይህ ቦታ ነጻ የሆነ መታቀፍ ያለበት ነው እንላለን።
ይሄ ቡድን ታዲያ በአምስት አመት ጊዜ ውስጥ አባላቶችን ከመቶ ወደ 10,000 ያሳድጓል። እንደ ጆይስ ላሉ ሴቶችም ዌቲንግ ውምብ ትረስት የተሰኘው ተቋም እስካሁን ድረስ ኖሯቸው የማያውቅ ቤተሰብ ማለት ነው።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አባሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ ነበር። መልካም ምሽት። የነገ ሰው ይበለን።
خلفك عسى ما يكون سمتوس المشاكل